ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቬ ማክሰኞ ምሽት ሚያዝያ 18 2014 ዓ.ም ተመረጥ መሰናዶአችንን ጀምረናል። በዛሬው ምሽታችን
በፒኒ ያያስ ወይ ባየፈፋው ምናምን መስራት ጀመርኩኝና እሱን ፌስቡክ ላይ ሼር አድርጌው ነበር።
የልብስ ፋሽን ዲዛይን መስራችና ስራ አስኪያጅ የሆነችው ወጣት ቁንጅና ተስፋዬን ነው የሰማነው። ቁንጅና በምሽቱ ስኬታማ እየሆነ ስለመጣው የፋሽን ስራዋ ዙሪያ ቆይታ አድርጋለች ከጋቢና ቬጋ። በሌላ በኩል ደግሞ ስለ አየር ንብረት ለውጥና ስለሚያስከትለው አደጋ በየዕለቱ በየጊዜው እንሰማለን። ነገር ግን ታዳጊዎችና ወጣቶች በትምህርት ቤቶች ውስጥ በበቂ ሁኔታ በዚህ ጉዳይ ላይ ለውጥ እንዲያመጡ ተጽዕኖ ማሳደር የሚችሉበት ሁኔታ ላይ ተሳታፊ የሚያደርጋቸው ሁኔታ አልተመቻቸም የሚሉ ባለሙያዎችና ጥናቶች ያሳያሉ። በዚህ ጉዳይ ላይ ከተማሪዎችና ከወጣቶች ጋር ቆይታ አድርገናል። ቴክኖሎጂና ሌሎች ጥንቅሮችም ይኖሩናል። መሰናዶን እየመራው ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆያለሁ። ዝግጅቶቻችን ከአሁን ሰዓት ጀምሮ በሳተላይት ኢትዮሳት ላይ እንዲሁም ደግሞ በቪኦኤ ሀሪክ ፌስቡክ ገጽ ላይና ድረ ገጾች ላይ ይተላለፋሉ። ያመለጣችሁንም መሰናዶች እዛ ላይ ልታገኙ ትችላላችሁ። ተከታዮቹን 30 ደቂቃዎች አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ምሽቱ ቀዳሚ ያደረግነው ከወጣት ቁንጅና ተስፋዬ ጋር ያደረግነው ቆይታ ነው። ቁንጅና ተስፋዬ ከአዲስ አበባ ዩኒቨርሲቲ በስነ ህንጻ ከተመረቀች በኋላ ከምረቃቷ ባለፉት 4-5 ዓመታት ጊዜ ውስጥ ቁንጅና በምትል የምትሰራቸው የልብስ ዲዛይኖቿ ተወዳጅ ሆኖላታል። እሷን አነጋግሬ ያሰናዳው ዘገባ ቀጥሎ ይቀርባል። የሁለተኛ አመት የዩኒቨርሲቲ ተማሪ ሳለች በክረምት ወቅት ቤት ውስጥ በነበረች የልብስ አሻንጉሊት ላይ የተለያዩ ጨርቆችን እንደተሰፋ ልብስ እያያዘች በፌስቡክ ገጿ ማጋራት መጀመሯን ትገልጻለች ቁንጅና ተስፋዬ። ይሄ ሙከራዋ ደግሞ አሁን ቁንጅና የተሰኘውን የንግድ መለዮ እንዲፈጠር መሰረት የጣለ ነበር።
የአክስቶቼ ልጆች ቡቲክ ነበራቸው እና እኔ interesting ወይም ፍላጎቴን አይተው ማንከን ወይም ይሄ ልብስ መስሪያ አሻንጉሊት እሷን ከወገብ በላይ ነበረች እና እሷን ሰጥኝ እና ክረምት ላይ እሷ ላይ ብትን ጨርቅ አገኘውም በብትን ጨርቅ ካልሆነም ደግሞ አሮጌ ልብሶችን ምናምን እየቀዳደርኩ ሰራ ነበረ። አንስ እዛ ላይ ያው ስፌት ስለማልችል በፒን እያያዝ ወይ እዛው ላይ እየሰፋውኝ ምናምን መስራት ጀመርኩኝ እና እሱን ፌስቡክ ላይ ሼር አድርጌው ነበረ። ኦልሞስት የተሰራልን ነው የሚመስለው፣ ግን በቃ ጀስት ሼር ለማድረግ አደረግኩት። ከዛ አክስቴ ስዊድን ሀገር ናት እና እሷ አየችው እና ጠየቀችኝ። ማለት የተሰፋ ልብስ መስለው እንደዚህ ቁመቱንም ከስር የሆነ ነገር አድርጌበት ምናምን ረጅም ቀሚስ ነገር ነው የተሰራ ይመስላል። ስለዚህ በጣም ግርማት ጠየቀችኝ እና ውይ እኔ እኮ መስፋ የለኝም እና ዝም ብዬ በእጅ አያይዞ ነው አልኳት እና በጣም ገረማት። ከዛ በቃ ትንሿ ማሽን አለች ተላ ላይ የምትቀመጥ እሷን ክችልኝ።
እንዲሁ እቤት ውስጥ በስጦታ ባገኘችው የልብስ ስፌት መኪና የተጀመረው ልምምድ ከአዲስ አበባ ዩኒቨርሲቲ በምህንድስና ልትመረቅ ጥቂት ወራት ሲቀራት ደግሞ የአፍሪካ ሞዛይክ የፋሽን ልምምድ መርሃ ግብርን እንድትሳተፍ እድሉን ከፈተላት።
አራተኛ ዓመት ስገባ እኔ ኮንስትራክሽን ማኔጅመንት ነው የተማርኩት ልደታ ህንፃ ኮሌጅ እና አራተኛ ዓመት ላይ ኢንተርንሺፕ ጊዜ ነበረን 6 ወር። ስለዚህ ከክረምት ጀምሮ በረኝ ትርፍ ጊዜ ያው ሙሉ ክላስ እንደምንገባው ጊዜ ስለምስድ ማለት ነው። ስለዚህ ተመዘገብኩኝና ፋሽን ዲዛይን ለመማር ገባሁኝ። ስለዚህ እሱ ደግሞ በጣም በቃ እንደዛ ደስ ብሎኝ አያውቅም ስማር። ትውጁን ነገር ስትማሪ በቃ በጣም የተለየ ነው ማለት እንዴት አቴንሽን እንደምትሰጪ ክፍል ውስጥ እንዴት አስተማሪዎችን እንዴት እንደምታዳምጫቸው ጥያቄ እንደምትጠይቂያቸው እንዴት ራሱ ኢንትረስትድ ሆነሽ እንደምትማሪ ማለት በጣም የተለየ ነው እና በዛ ታይም ላይ ተማርኩኝ ዲዛይኒንግ። ስለዚህ ልክ እዛ ዲዛይኒንግ ከተማርኩ በኋላ ይሄ ቁንጅና የሚለውን ብራንድ ኦልሬዲ ፌስቡክ ላይ ከፍቼው ነበረ። ካምፓስ እንደገባው ጀምሮ ሰው ትንሽ ፋሚሊየር እንዲሆን ዝም ብዬ የምሞክረውን ነገርም ሼር ለማድረግ ያው ለገበያ የሚበቃ ሆኖ ምናምን ሳይሆን ግን በቃ ይሄን እየሰራው ነው እዚህ ላይ ነው ያለሁት ለማለት እዛ ላይ ፖስት አደረገው ነበር።
ከስልጠናው ከማህበራዊ ድረገጾችና ከደንበኞች ከመታገኛቸው ምላሾች እለት እለት ራሷን እያሻሻለች የመጣችው ቁንጅና በአራት አመታት ጊዜ ውስጥ ከሌላ ባለሙያ ጋር ጥምረት በመፍጠር የራሷን መደብር መክፈት እንዲሁም ለውጭ ሀገር ገበያ ምርቶቿን ማቅረብ መጀመሯን ነው የምታስረዳው።
ስለዚህ ኦልሬዲ አይ ቲንክ አንድ ሁለት አመት ፔጁ ፌስቡክ ላይ ነበረ። ስለዚህ ከዛ በኋላ ደግሞ ልክ ከተማርኩኝ በኋላ በደንብ ኮሌክሽን እየሰራው ጓደኞቼን እያስለበስኩ ራሴን እየለበስኩ እና ፎቶ እየተነሳን እዛ ላይ በቃ ፌስቡክ ላይ በደንብ እንትን ማድረግ ጀመርን፣ ሼር ማድረግ ጀመርን። ጓደኞች የሚያግዙኝ ነበር። እነሱም ሼር ሲያደርጉ የሆነ ያህል ሰው ማየት ችሎ ነበረ። ስለዚህ እንደዛ ነው ቁንጅና የሚለው ብራንድ የተመሰረተ እና በስም የሚያደርጉበት ምክንያት ብዙ ጊዜ ከራሴ ጋር የተገናኘ ኮንሰፕት ወይም ሀሳብ ነው የምጠቀመው እንደ ኢንስፓይሬሽን አንድ ኮሌክሽን ስሰራ እና ስለዚህ አይ ቲንክ ከኔ በላይ ወይም ከስሜ በላይ ሊገልጸው የሚችል ስለሌለ ብራንድንም ቁንጅና አልኩት። እንዳልኩሽ አራተኛ ዓመት በቃ ልክ ከተማርኩ በኋላ ነው በደንብ መስራት የጀመርኩት እና እዛው በጓደኞቼም ትምህርት ቤት ባሉ በማውቃቸው ልጆች ምናምን እዛው መሸጥ ጀመርኩኝ። ትንሽ ክላሴን ልክ እንደጨረስኩኝ የኮንስትራክሽን ማኔጅመንት ቀጥታ ከአንድ ሌላ ዲዛይነር ጋር አንድ ላይ ሆነን ቦርሳ የሚሰራ ዲዛይነር ከሱ ጋር ሆነን ሱቃችንን ከፈትን። ስለዚህ አሁን ሙሉ ለሙሉ እሱ ላይ ነው ፎከስ አድርጌ የምሰራው። ሌላ ደግሞ አሁን በቅርቡ ለዩኤስኤ ማርኬት የሆነ ያህል ሳምፕል ልከን በዌብሳይታችን እየሸጥን ነው።
ቁንጅና ከዚህ ቀደም በተለያዩ ጊዜያት ስራዎቿን ለእይታ ያበቃች ሲሆን የምትሰራቸው ልብሶች የራሳቸው የሆነ መልእክት እንዲሁም በውስጧ ያለውን ፍርሃት፣ ጥያቄና ጉልበት እንዲያሳዩ እንደምትሻና ይህንን በስራዎቿ ላይ ለማካተትም ረዘም ያለ ጊዜ የሚወስድ መሆኑን ትገልጻለች።
ምን ልስራ ብዬ ቀድሜ ተጨንቄ ሳይሆን ብዙ ጊዜ ውስጤ በጣም የሚመላለስ ሀሳብ ካለ እሱ ሀሳብ ላይ ተመርኩዞ ነው እሱን አሳድጌ ወደ ኮሌክሽን ማደርገው። በየሆነ ጊዜ አንዴው እንትን ያጋጥመኛል። አሁን እንዴት ነው በጣም መስራት የሚፈልገው ነገር መሆን የሚፈልገው ነገር ዲዛይን ነው ከህፃንነት ጀምሮ እና እሱን እየሰራሁኝ እንዴት ነው ጥሩ ፊድባክ ጥሩ ምላሽ እየተሰጠኝም እኔ በቃ የሚቻለኝን እየሰራሁ አይመስለኝም ሁሌ። እሱን ካለፍኩኝ በኋላ ብዙ ጊዜ በጣም ጥንካሬና በራስ መተማመኔ በጣም ጨምሮ ነው የምወጣው። ይሄ ሀብት የሚያደርገው በረጅም ጊዜ አንዴ ነው፣ ግን ልክ ስወጣ በቃ ማንነቴን ካሬን ምናምን እዛ ሞመንት ውስጥ ወይም እዛ ቦታ ውስጥ እያለሁኝ እነዚህን ነገሮች ሁሉ እንዴት ነው ወደ ውስጥ አስገብቼው አምኜው ነው ጨርሼ ፕሮሰሱ የምወጣው። ብዙ ጊዜ ከባድ ነው ማለት በቃ ምን ይሉኝ ይሆን ሌላው ሰው ይሄን ነገር ሼር ላያደርገው ይችላል ምናምን ስለሚባል እና አንዴ ግን በቃ ይሄን ነገር ስናገር አንቺ ብቻ አይደለሽም እና እንደዚህ በጣም ትልቅ ቦታ መድረስ የሚፈልግ እስፔሻሊ ይሄ የጥበብ ስራ ላይ ያለ ብዙ ሰው ሼር ያደርገዋል ይሄን ነገር እና ኦኬ ይሄን ነገር ሌላም ሰው ሼር የሚያደርገው ከሆነ ይሄን ነገር ለምን ወደ ላይት ወይም ወደ ብርሃኑ አላወጣም እና ማለት ሌላውም ሰው እንዴት ነው ኮኔክትድ ወይም የተገናኘን አይነት ስሜት እንዲሰማው
በቅርቡ ዑደት የተሰኘ ስራዋን ለማቅረብ ደፋቀና የምትለው ቁንጅና ዑደትን ከቢራቢሮው የህይወት ዙረት እንዲሁም የራሷ ውስጣዊ እድገት ላይ በመመርኮዝ ልትገልጸው እንደቻለች እንዴት አስረዳለች።
ሶስቱን ስቴጅ በዚህ አይነት ከኔ ጋር በዚህ አይነት አገናኝቼ ነው የሰራሁት እና ዲዛይኖቹም ልብሶቹም ላይ ሶስቱን ስቴጅ አሁን ለምሳሌ የመጀመሪያው ስቴጅ ዳርክ ነው ያደረኩት ቢኮዝ ይሄ ቀይ እና ቀዩ ውስብስብ ክር የተጠቀምኳቸው አሉ። የሚቀጥለው ስቴጅ ደግሞ ሼቡን ወይም ይሄ መሀል ላይ እንትን አለው መስመር አለው ወደ ውስጥ ያሳያል። ስለዚህ እኔም የተጠቀምኩት ጨርቅ ወደ ውስጥ የሚያሳይ የእሱን የሼሉን እንትን የሚመስል እና ሸፈንፈን ያሉ እንደሱ አይነት እንትን ውስጥ ኦልሞስት የተከተቱ አይነት ነገር ማለት ነው። የመጨረሻው ስቴጅ ኦሬንጅ፣ ብርቱካንማ፣ ቀይ፣ ትንሽ ጥቁር እንደሱ አድርጌ ነው የመጨረሻውን እንትን የሰራሁት።
የቁንጅና ዲዛይን መስራች ዲዛይነር ቁንጅና ተስፋዬ በአፍሪካ ምርጥ ተስፋ የሚጣልባቸው ዲዛይነሮች ሽልማትን እንደ አውሮፓውያን አቆጣጠር በ2017 ዓ.ም ልትቀዳጅ ቻለች ሲሆን አዲሱ ስብስቧን በቅርቡ ለእይታና ለገበያ እንደሚቀርብም አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ነው እየተከታተላችሁ ያላችሁት። ምርጫችሁ ስላደረጋችሁን እናመሰግናለን። ተከታዩ ዘገባ ደግሞ ወደ ትምህርት ቤቶች ነው የሚወስደን። የአየር ንብረት ለውጥን ለመክታት አሊያም ከለውጡ ጋር ራስን አላምዶ ለመራመድ ትምህርት ቤቶች ወሳኝ ሚና ሊኖራቸው እንደሚገባ የተባበሩት መንግስታት ድርጅት የሳይንስና የባህል ድርጅት ዩኔስኮ ያስቀምጣል። ከተለያዩ ግጭቶችና የኮቪድ-19 ወረርሽኝ ጋር ተደማምሮም በአየር ንብረት ለውጥ ምክንያት ላለፉት 40 ዓመታት ያልታየ ድርቅን እያስተናገደች ያለችው ኢትዮጵያም የሚገኙ አንዳንድ ትምህርት ቤቶች የአካባቢ ጥበቃ ዙሪያ የሚንቀሳቀሱ ክበባት ቢኖራቸውም አብዛኞቹ ግን በዚህ ጉዳይ ላይ እውቀት የሌላቸውና እንዲሁም ደግሞ ክበቡ የሌላቸው መሆኑን የአሜሪካ ድምጽ ያነጋገራቸው ተማሪዎችና መምህራን አስታውቋል። ስመኝሽ ቆየ ተጨማሪ ዘገባ አላት።
ዓለማችን ከምንጊዜውም በላይ እየሞቀቸው ይህ የሙቀት መጠን መጨመር ደግሞ በርካታ ስጋቶችን ፈጥሯል። በተለይ እንደ ኢትዮጵያ ባሉ ደሃ ሀገራት ውስጥ የሚታየው የዝናብ ወቅት መዛባት፣ ያልተለመደ ከፍተኛ ዝናብና ጎርፍ ወይም ከመጠን ያለፈ ሙቀት በግብርናና በከብት እርባታ የሚተዳደረውን ህብረተሰብ ለድርቅና ረሃብ አደጋ አጋልጧል። በዚህ የከባቢ አየር ሙቀት መጨመር ምክንያት እየደረሰ ያለውን የአየር ንብረት ለውጥ ለመዋጋት እንደ መፍትሄ ከተቀመጡ ነጥቦች አንዱ ተማሪ ሰዎች ከልጅነታቸው ጀምሮ በጉዳዩ ላይ እውቀት እንዲኖራቸው በማድረግ የአየር ንብረት ለውጡን ያገናዘበ አኗኗር እንዲያዳብሩ ማድረግ መሆኑን የተባበሩት መንግስታት ድርጅት ያስቀምጣል። ለመሆኑ በኢትዮጵያ የሚገኙ ተማሪዎች ስለ አየር ንብረት ለውጥ ምን ያክል ያውቃሉ? በኮከበ ጽባሃ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነችው ስንዱ አበበ የ11ኛ ክፍል ተማሪ ስትሆን ስለ አካባቢ ጥበቃም ሆነ ስለ አየር ንብረት ለውጥ ያላት እውቀት እምብዛም ነው። የምታስታውሰው በጂኦግራፊ ትምህርት ውስጥ ስትማር የሰማቻቸውን ነው።
ስለ አየር ንብረትና ስለ አካባቢ ጥበቃ ብዙም አላውቅም፣ ምክንያቱም እኔ ናቹራል ተማሪ ስለሆንኩ ብዙ ጊዜ ጂኦግራፊ ትምህርት ላይ ስለሚሰጥ ብዙም አላውቅም። የአየር ንብረት ለውጥ እንደማስታውሰው ከሆነ በቃ የተቀያየረ አንዴ ዝናብ ይሆናል፣ አንዴ ፀሐይ ይሆናል። ተከታታይ ያልሆነ ነገር ለውጥ እንለዋለን ማለት ነው ይመስለኛል።
ስንዱ እንደምትለው በኮከበ ጽባሃ የጾታ የሚኒ ሚዲያና የመሳሰሉ ክለቦች ቢኖሩም በአካባቢ ጥበቃ ዙሪያ የሚሰራ ክለብ ግን ሰምታ እንደማታውቅ ትናገራለች።
በእኛ በኮከበ ጽባሃ ሁለተኛ ደረጃ ትምህርት ቤት ብዙ ክለቦች አሉ። ከሴጣ ክለብ፣ የጾታ ክለብ እንዲሁም የመሳሰሉት ክለቦች አሉ። እሱን የሚያነሳ ክለብ ሰምቼ አላውቅም። ያለም አይመስለኝም። በኮከበ ጽባሃ ሁለተኛ ደረጃ ትምህርት ቤት
ክፍል ውስጥስ ምናልባት አስተማሪዎች በአየር ንብረት ለውጥ ዙሪያ ከተማሪዎች ጋር ውይይት የማድረግ ልምድ አላቸው?
ብዙ ጊዜ አስተማሪዎች ሲገቡ ቀጥታ ወደ ትምህርት ነው የሚያተኩሩት እና እንደዚህ ስለ አየር ነገር አውርተው አያውቁም ጊዜ
ሌላው ያናገርነው ተማሪ ሚካኤል ተሾም ይባላል። በአዲስ አበባ በሚገኘው አንድነት ዓለም አቀፍ ትምህርት ቤት የ12ኛ ክፍል ተማሪ ሲሆን ስለ አየር ንብረት ለውጥ እንዲሁም የአካባቢ ጥበቃ ጽንሰ ሐሳብ ምን ያክል ያውቅ እንደሆነ ጠይቄው ነበር።
አካባቢ ጥበቃ ማለት እስከማውቀው በግለሰቦች በድርጅቶች እና በመንግስት የተፈጠሩ አካባቢ የመጠበቅ ልምድ ነው። ያለውን የተፈጠረው አካባቢ መቆጣጥ እና በተቻለ መጠን ጉዳቱን ለመጠገን እያንዳንዱ ሰው የሚሰራው ስራ ነው። አየር ንብረት ለውጥ ማለት በክላይሜት ቼንጅ ምክንያቶች በዓለም ያለው አየሮች በሙሉ እየተበከለ የሚሰጡ ያጡ እና የተለያዩ ነገሮች ጉዳት ያደረሰ ነው።
ሚካኤል በተወሰነ መጠን ቢሆን ስለ አየር ንብረት ለውጥ እውቀት ሊያገኝ የቻለው ከጂኦግራፊ ትምህርትና በትምህርት ቤት ውስጥ ተማሪዎች ባቋቋሙት የአካባቢ ጥበቃ ክበብ አባል በመሆኑ መሆኑን ገልጾልኛል።
አብዛኛው ጊዜ ይሄ ነገር የምንማረው ወይ በራሳችን ነው ወይ በትምህርት ቤታችን በጂኦግራፊ ልስኖች ነው እንጂ ትምህርት ቤቱ በዚህ ትምህርት ብዙም አያቀርብም። በተማርኩበት ትምህርት ቤት በዚህ ጉዳዮች ላይ ብዙ አያስተምሩንም። ጂኦግራፊስቶች ብቻ ነው ይሄ ነገር የሚነግሩ። በአብዛኛው ጊዜ ይሄ ነገር ባንማርም የራሳቸው ክለቦች መስርተው በዚህ ክለቦች መሰረት እያንዳንዱ በዚህ ክለብ ውስጥ ትምህርቱ ይነገራሉ፣ እውቀቱን ያገኛሉ እና ይሄ አይነት ነገሮች መስተካከል ይነሳሉ።
ለምሳሌ አንተ ትምህርት ቤት ውስጥ ክለብ አለ በዚህ ጉዳይ ላይ ትምህርት የሚሰጥ ወይም ተማሪዎችን የሚያንቀሳቅስ?
በእኛ ትምህርት ቤት ውስጥ ክለብ እንደዚህ ያለ ነገር ተፈጥሯል። ክለቡ በየአመቱ ከመቶ በላይ አመል የሚያመለክቱ ሰዎች አሉ እና እነዚህ ሰዎች በሙሉ ያስተምራሉ። አየር ብክለት፣ አካባቢ ጥበቃ እና በዚህ የመሳሰሉ ነገሮች ያስተምራሉ። ክለቡ አላማ ደግሞ አካባቢያችን ለመጠበቅ እና ለማስታት ነው። ለተማሪዎችም ለሰራተኞችም ጤንነት ለመጠበቅ ተብሎ
በቦሌ ኮሚኒቲ ሁለተኛ ደረጃ ትምህርት ቤት የሚያስተምሩት መምህር ሙልጌታ ታያቸው በበኩላቸው በትምህርት ቤታቸው ውስጥ ጥሩ እንቅስቃሴ የሚያደርግ የአካባቢ ጥበቃ ክለብ መኖሩን ገልጸው በክለቡ ከሚንቀሳቀሱት ውጪ ግን ተማሪዎች ስለ አየር ንብረት የሚማሩበት አጋጣሚ ውስን መሆኑን ያስረዳሉ።
እኔ በምሰራበት ትምህርት ቤት የአካባቢ ጥበቃ ክበብ አለ፣ ሌሎች ክበቦች እና በዚህ በአካባቢ ጥበቃ ክበብ ውስጥ ከሌላው ክበብ በአንጻራዊ የተሻለ እንቅስቃሴ የሚደረግበት ነው ብዬ ነው ማስበው። እጽዋቶችን በግቢያችን ውስጥ ያሉ እጽዋቶችን ተማሪዎችም እንዲያጠጧቸው ይደረጋል። መምህራንም ፍላጎት ጠዋት ላይ በተወሰነ ደግሞ ረብ ሰዓት ላይ እንዲሆን ጥሩ ሁኔታ እያጠጧው ጥሩ ላይ ያለን ላይ አካባቢን ከመጠበቅ አንጻር አሁን ጥሩ እንቅስቃሴ አለ ብዬ አስባለሁ። በኛ ትምህርት ቤት ሁኔታ ማለት ነው። ተማሪዎቹ በአንጻር ሁኔታ ይሳተፋሉ ማለት ይቻላል። ብዙም ባይባልም ያው በተወሰነ መልኩ ይንቀሳቀሳሉ። ያው ከትምህርቱ ግንኙነት አንጻር እንግዲህ ጂኦግራፊ፣ ባዮሎጂ መምህራኖች ወደ ጉዳይ ላይ ተማሪዎችን ያወያያሉ እያስባለሁ።
በአንድ ወቅት በደን ተሸፍነው የነበሩት የኢትዮጵያ ተራራማ ቦታዎች በህዝብ ብዛት ቁጥር መጨመርና ያንን ተከትሎ በሚመጡ የእርሻ መስፋፋቶች አሁን ተራቁተዋል። ዝናብ በተለመደው መልኩ ወቅቱን ጠብቆ አይጥልም። ህልውናዋ ከተፈጥሮ ሀብት ለተያያዘው ኢትዮጵያ ደግሞ ይህ ትልቅ ስጋት ነው። በዩናይትድ ስቴትስ የሚገኘው ሚኒሶታ ዩኒቨርሲቲ የትምህርት ጾታና አየር ንብረት ለውጥ ባለሙያ የሆኑት ክርስቲና ኮክ የአየር ንብረት ለውጥና ተያያዥ ጉዳዮችን በትምህርት ቤት በመደበኛነት ማስተማር ተማሪዎች ማህበረሰባቸውን እንዲረዱና ለውጡን ያማከለ አኗኗር ይዘው እንዲያድጉ ይረዳቸዋል። በተለይ ደግሞ ሴት ተማሪዎች
As a means of ensuring girls have the opportunity to develop and exercise their leadership skills.
ሴት ተማሪዎች በትምህርት ቤት ወደ አመራር ቦታ እንዲመጡ በማበረታታትና ከአየር ንብረት ለውጥ ጋር በተያያዘ በሚወሰኑ ውሳኔዎች ላይ ተሳታፊ እንዲሆኑ በማድረግ ራሳቸውንና ማህበረሰባቸውን ለተደቀነው አደጋ በተወሰነ መልኩ እንዲቀንሱ ማድረግ ይቻላል። ለውጡ ያመጣውን የአካባቢና የኢኮኖሚ ሁኔታ ቀድሞ ተረድተው ራሳቸውንም ዝግጁ ያደርጋሉ።
ባለሙያ እንደሚሉት ስለ አየር ንብረት ለውጥ ተማሪዎችን በክፍል ውስጥ ማስተማር ብቻ በቂ አይደለም። ተማሪዎች ተቋማት ችግሩን ለመፍታት ስለሚያደርጓቸው ጥረቶች እንዲያውቁና የመፍትሄው አካል እንዲሆኑ ማብቃትም የትምህርት ቤቶችና የመምህራን ኃላፊነት ሊሆን ይገባል ይላሉ። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ዝግጅቶቻችን ከአሜሪካ ድምጽ ዋሽንግተን ዲሲ ለእናንተ ማድረሱን እንቀጥላለን። እናመሰግናለን። ተከታዩ ዘገባችን ደግሞ ቴክኖሎጂ ነው። ቲክቶክን የመሳሰሉ አውታሮች የሚያሰራጫቸው የተሳሳቱ መረጃዎች እያሳሰባቸው እንደሆነ የአሜሪካ ኮሌጅ ተማሪዎች ተናግረዋል። የኡአሊ ሳዲቅን ዘገባ ሀብታም ስዩም እንደሚከተለው ያቀርብልናል።
የዓለማይን ሩሲያ በዩክሬን ላይ ባወጀችው ጦርነት ላይ ባነጣጠረበት በአሁኑ ሰዓት ሌላኛው ጦርነት ደግሞ በሰዎች ስልክ ውስጥ እየተጧጧፈ ይገኛል። በርካታ የተሳሳቱ ትርክቶች አይቻለሁ። አንዳንዶቹ ጦርነትን የተመለከቱ መረጃዎች፣ አግባቦች ደግሞ አሳፋሪ ቅጥፈቶች ናቸው ነው ያለው ራያን ሎከር የተባለው የአሜሪካን ዩኒቨርሲቲ ተማሪ። ቲክቶክ በወጣቶች የሚመረጠው የፊልሚያ አውድማ ሆኗል። በዳንስ ቪዲዮዎች ይታወቅ የነበረው አውታር ለአንዳንዶቹ ዩክሬንን የተመለከቱ መረጃዎች ምንጭ ሆኗል። በየሰከንዶቹ ያልተጣሩ ያልተረጋገጡ ወሬዎች በአውታሩ ላይ ይወጣሉ። አንዳንዶቹ ተንታኞች ቲክቶክ 1 ቢሊዮን የሚደርሱ ተከታዮቹን በተሳሳተ መንገድ እየመራ እንደሆነ ስጋታቸውን ይገልጻሉ። ጀሲካ ብራንዴት ከብሮኪንስ ተቋም፣
ሰዎች በስፍራው እየተከናወነ ስላለው ነገር እንዲያውቁ ለማንቃት፣ ሁኔታዎችን ለማጣራት፣ በመረጃ ሰብሳቢ ማህበረሰቦችም ሆነ በሌላ ዘንድ ሰሞነኛ ድጋፎችንና መረጃዎችን ለማግኘት ይጠቅማል። በሌላ በኩል ደግሞ ከአግባብ ውጪ ወደ ተሳሳተ መንገድ ለመምራት ሐሰተኛ መረጃ ማሰራጨትም ሊውል ይችላል። በጦርነት ውስጥ ይሄ ሁሉ ሲከሰት አይተናል።
በአሜሪካ ዩኒቨርሲቲ የሚማሩ ተማሪዎች ስለ ጦርነቱ የተሳሳቱ መረጃዎችን መመልከታቸውን ለአሜሪካ ድምፅ ተናግረዋል። ራያን ሎከር 18,000 ገደማ ተከታዮች ያሉት የማህበራዊ መገናኛ ገጽ አስተናባሪ ነው። በዶንባስ ስላለው ጦርነት እንዲሁም ዩክሬን በአዲስ ናዚዎች የተሞላች መሆኗን የሚናገሩት እንደሚመስለኝ የአብዛኞቹ መነሻ ጸረ አሜሪካን የሆነ የፖለቲካ አቋም ካላቸው ሰዎች የመጣ ነው። ከቀደመ እውቀታቸው ጋር ተዳምሮ አፍቃሪ ሩሲያ፣ ኢራን፣ ቻይና ከሆኑ አውታሮች መረጃዎችን ለማግኘት በፍጥነት ያደላሉ ነው ያለው። አልቢና ቶኮቫ የተባለችው ሌላ የዩኒቨርሲቲ ተማሪ ሩሲያ ዩክሬን ቲክቶክን ጨምሮ ማህበራዊ መገናኛዎችን የራሳቸውን ጦርነት በተመለከተ የራሳቸውን ትርክት ለማዳስ እየተጠቀሙበት እንደሆነ ታምናለች። በማህበራዊ መገናኛዎች ላይ የሚሰራጩ ሐሰተኛ መረጃዎችን ለመዋጋት የፕሬዚደንት ባይደን አስተዳደር በቲክቶክ ላይ ታዋቂ የሆኑ ሰዎችን በዩክሬን እየተካሄደ ስላለው ጦርነት ለማስረዳት በዩክሬንና ሩሲያ ዙሪያ የሀገሪቱን አቋም ለማብራራት አግኝቷቸዋል። አስተዳደሩ በዚህ መንገድ መልእክቱ ከሳንሱር ያመለጠ ዜና ለማግኘት ለከበዳቸው የሩሲያ ዜጎች እንደሚደርስ ተስፋ መሰንቁን ተንታኞች ይናገራሉ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
መሰናዳችን ይቀጥላል። ቡሊንግ ወይም ጉልበኝነት በትምህርት ቤትና በስራ ቦታ አሊያም በማህበራዊ ሚዲያ ላይ ለተለያዩ ቀልድ የሚመስሉ እንዲሁም የሚያበሽቁ ስሞችን በመስጠት በማሳፈር ይባስ ብሎም ደግሞ አካላዊ ጥቃት በማድረስ ሊፈጸም ይችላል። የአሜሪካ የስነ ልቦና ማህበር ይህንን ምግባር አንድ ሰው በሌላ ሰው ላይ ምቾት የሚነሳና ጉዳት የሚያደርስ አስተያየትን በተደጋጋሚ ሲፈጽም ቡሊንግ ይሰኛል ይላል። ይህ አይነት ጥቃት የሚደርስባቸው ሰዎች አብዛኛውን ጊዜም ራሳቸውን መከላከል የማይችሉ ሲሆኑ የአካል ጉዳት እንዲሁም የጤናና የአእምሮ እክል ያለባቸው ሰዎች ለዚህ በአብዛኛው የተጋለጡ ናቸው። ዘጋቢዎቻችን በሞዛምቢክ የምትኖርና አልቢኖ የተሰኘ የቆዳ ቀለም መመጣጠን ችግር ያለባት አንዲት ሴት በቆዳ ቀለሟ ምክንያት በልጅነቷ ይደርስባት የነበረውን መገለልና በጉልቤዎችን ጥቃት እንድታጋራቸው ጠይቀዋታል። የሰርጊዮን ህማምቢ ዘገባ ቀጥሎ ይቀርባል።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ እድሜያቸው ከ13 እስከ 15 ዓመት ውስጥ ካሉ ታዳጊ ልጆች መካከል 1/3ኞቹ በትምህርት ቤት ውስጥ ለሚደርስ የማበጥና ማናወጥ ጥቃት ወይም ቡሊንግ የተጋለጡ ናቸው የሚል ሲሆን ይህም የእድሜ ዘመን የአእምሮ ጠባሳ እንደሚያመጣ አስታውቋል። ቡሊንግ የተሰኘው ማበጥና ማናወጥ የሚፈጸምበት ግለሰብም ለአእምሮ ጤና ችግር በመጋለጥ
ህይወት ዘመንን በሙሉ ለሚከተልና ተጽዕኖ ለሚያሳርፍ የባህሪ ጉዳት እንደሚያደርስም አስታውቋል። ለዚህ ቃለ መጠይቅ ሲባል ማንነቷ የማይጠቀሰውና ቴሬሳ ብለን የምንጠራት የዛሬዋ እንግዳችን አልቢኖ የተሰኘው የቆዳ ቀለም መመጣጠን ችግር ያለባት ሲሆን ከልጅነቷ ጀምሮ በትምህርት ቤት ውስጥ ሳለች ይደርስባት የነበረው ጥቃት የልጅነት ጊዜዋን አስከፊ አርጎባት እንደነበረ ትናገራለች።
አንዳንዶቹ ልጆች ጭርሱንም ከኔ ጋር መቀመጥ አይፈልጉም።
በሌሎች አጋጣሚዎች ደግሞ መምህራኑም ራሳቸው የማግለል ሚና ነበራቸው።
መምህሬን አይታየኝም፣ ከፊት ለፊት ያለው ወንበር ላይ ልቀመጥ ብዬ ሳስፈቅድ እኔ እኮ አይደለሁም ላንቺ የእይታ ውሱነት ተጠያቂ ይለኛል። አንድም ቀን ነይ እዚህ ጋር ተቀመጪ ብሎኝ አያውቅም። ከስድስተኛ ክፍል በኋላ ግን እድለኛ ሆኜ መምህራኖቼ በሙሉ ከፊት ለፊት እንድቀመጥ አሊያም ከነሱ መቀመጫ ጋር ቆሜ ጥቁር ሰሌዳውን እያየሁ እንድጽፍ ይፈቅዱልኝ ጀመር። ነገር ግን ከአንደኛ እስከ አምስተኛ ክፍል ድረስ እጅግ ተሰቃይቼ ነበር።
ይሁን እንጂ መገለል ወይም ጥቃት የሚያጋጥማት በትምህርት ቤት ብቻም አልነበረም።
ሰዎች በጣታቸው ወጋ ያደርጉኛል ወይም ይነካኩኛል። ይሄ ችግር ነው። በዛ ላይ በራስ መተማመን ማጣት በጣም ነው የሚረብሸው። እስኪ አስቡት፣ አንድ ቦታ ሄዳችሁ የሆነ ሰው በጣቱ እየነካካችሁ የሆነ መጥፎ ነገር ሲናገራችሁ፣ ይሄ በጣም መጥፎ ነገር ነው።
ቴሬሳ ይህን የመሰለ ማህበረሰብ ውስጥ መኖር ሁሌም ስጋት ውስጥ የሚከት ነገር ነው ትላለች።
ብቻዬን መውጣት አቆምኩ። አንዳንዴ እንደውም ጭራሹን ወደ ደጅ አልወጣም፣ ምክንያቱም በሆነ ቦታ ባለፍኩ ቁጥር ሰዎች ስለ እኔ ወሬ ያወራሉ። ይሄ ይረብሸኛል።
አሁን ላይ የቴሬሳ የህይወት አቋም ተቀይሯል። አሁን ላይ የአልቢኖ ደጋፊ ማህበር ውስጥ አነቃቂ ስትሆን፣ ለየት ብሎ መገኘት ለጥቃት የሚዳረግ እንዳይሆን ለውጥ ለማምጣት እየሰራች ትገኛለች።
አሁን ላይ ሌሎች እንደ እኔ አልቢኖ የሆኑ የቆዳ ቀለም ምጣኔ ችግር ያለባቸው ሰዎች እየረዳሁ ነው። አንዳንዶቹ ቤተሰቦቻቸው ሳይቀሩ እነሱን መቀበል ያቅታቸዋል።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ ከሰሃራ በስተደቡብ ባሉ ሀገራት እስከ 48 በመቶ የሚደርሱ የማበጥና የማናወጥ ወይም ቡሊንግ አደጋዎች እንዳሉ የጠቆመ ሲሆን ይሄም ትልቅ አሃዝ ነው። ከቡሊንግ አይነቶች መካከል አካላዊ ጥቃት ትልቁን ድርሻ የሚወስድ ሲሆን አስገድዶ መደፈርና የስነ ልቦና ጥቃቶችም በሁለተኛና በሶስተኛ ደረጃ ላይ ተቀምጠዋል። የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ እድሜያቸው ከ13 እስከ 15 ዓመት ውስጥ ካሉ ታዳጊ ልጆች መካከል አንድ ሶስተኛዎቹ በትምህርት ቤት ውስጥ ለሚደርስ
ተከታተሉ የቆያችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዕለታዊውን የጋቢና ቤ መሰናዶ የማክሰኞ ምሽት ሚያዝያ 18 2014 ዓ.ም መሰናዶ ነበር። አብራችሁ ስላመሻችሁ እናመሰግናለን። የደንገረመው መሰናዶውን በመምራት ንጉሱ ታምሬ፣ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። በነገው ምሽት በቀጥታ የስልክ ውይይት እናትነትና ወጣት እናቶች በሚል እንወያያለን። እዛ ላይ ጠብቁን። ደህና ደሩ።